ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚያስተላልፍላችሁን የረቡዕ ምሽት የአማርኛ ስርጭት አሁን ጀመረ። በኢትዮጵያ የሰብአዊ መብቶች ጥሰት አሳሳቢ ሆኖ መቀጠሉን ኢሰመኮ አስታወቀ።
በተለይ በአማራና ኦሮሚያ ክልል አካባቢ ሰፋ ያለ የመብት ጥሰቶች ተመልክተናል። ያስገድዶ መሰወር፣ የጭካኔ፣ የአዋራጅ የሆነና ኢሰብአዊ የሆነ አያያዝ መጨመሩ፣ ኢመደበኛ የሆኑ በሕግ ያልታወቁ የተጠርጣሪዎች ማቆያ ቦታዎች ቁጥራቸው እየተበራከተ መምጣት፣ እንዲሁም ከሕግ ውጭ የሆነ የዘፈቀደ እስር።
የኢሰመኮ ዋና ኮሚሽነር ዳንኤል በቀለ ነበር የሰማችኋቸው። ሙሉ ዘገባው በአብይ ርዕስ ይቀርባል። ከሀገራዊ የምክክር ኮሚሽኑ የተለየ አስቸኳይ ሀገራዊ ምክክር እንዲጠራ አምስት ፓርቲዎች ጠይቀዋል። በሌላ በኩል የግልገል በለስ ከተማ ነዋሪዎች ለተፈናቃይነት እየተደረጉ መሆኑን ሲገልጹ፣ የዞኑ አስተዳዳሪ ደግሞ ከተማው ወደ ሰላማዊ እንቅስቃሴ መመለሱን ተናግረዋል። እነዚህንና ሌሎችን ዘገባዎችን ይዘናል ለምሽቱ። ክብራትና ክብራን፣ ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ፕሮግራማችንን ከስቱዲዮ የምታቀናብርልን ብርሃን ኃይሉ ነች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ vioinews.com እንዲሁም በፌስቡክ አት ቪኦኤ አማሃሪክ ላይ በቀጥታ ልትከታተሉ ትችላላችሁ። አሁን ለምሽቱ የዓለም ዜና ወደ ደረጀ ደስታ አመራችኋለሁ።
በድጋሚ ጤና ይስጥልን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በኬንያ የታክስ ጭማሪን በመቃወም ሰልፍ በወጡ የናይሮቢ ነዋሪዎች ላይ ፖሊስ አስለቃሽ ጋዝ ተኩሷል። የኤርትራው ፕሬዚደንት በሱዳን ግጭት ላይ በሚመክረው ስብሰባ ላይ ለመሳተፍ ካይሮ ገብተዋል። በሱዳን ግጭት 3.1 ሚሊዮን ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት አስታወቀ፣ የሚሉት ዋና ዋናዎቹ ናቸው። አሁን ወደ ዝርዝሮቹ እናልፋለን። በሱዳን ግጭት 3.1 ሚሊዮን ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። በሱዳን እየተባባሰ ባለው ግጭት ሳቢያ ወደ ጎረቤት አገራት የሸሹትን ከ700 ሺህ በላይ ሰዎችን ጨምሮ 3.1 ሚሊዮን ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት ዛሬ ሲያስታውቅ፣ ግጭቱ ሙሉ ለሙሉ ወደ ለየለት የእርስ በርስ ጦርነት እያመራ ነው የሚለውን ስጋት ጨምሯል። በእስከዛሬው ግጭት ከ3000 በላይ ሰዎች ህይወታቸውን ሲያጡ ከ6000 በላይ ደግሞ መቁሰላቸውን የሀገሪቱ ጤና ጥበቃ ሚኒስቴር አስታውቋል። 2.4 ሚሊዮን የሚሆኑ ሰዎች በአገር ውስጥ መፈናቀላቸውን ዓለም አቀፉ የስደተኞች ድርጅት አይኦኤም አስታውቋል። ወደ ጎረቤት አገራት ከሸሹት ውስጥ ግብጽ ከፍተኛውን ቁጥር ማለትም ከ255 ሺህ በላይ ስታስተናግድ፣ ኢትዮጵያ እስካሁን ከ62 ሺህ በላይ እንደተቀበለች ታውቋል። ይህ በእንዲህ እንዳለ የእንግሊዝ መንግስት ከተፋላሚ ወገኖች ጋር ግንኙነት አላቸው ያላቸውን 6 የንግድ ተቋማት ላይ ማዕቀብ መጣሉን አስታውቋል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ በሱዳን ግጭት ጉዳይ ላይ ነገ በግብጽ ለሚደረገው የጎረቤት አገራት የመሪዎች ጉባኤ ላይ ለመሳተፍ ካይሮ ገብተዋል። ባለፈው ሰኞ አራት አባላት ያሉት የልማት በይነ መንግስታት ባለስልጣን በምህጻረ ቃል ኢጋድ በሱዳን በመካሄድ ላይ ባለው ግጭት ላይ ለመነጋገር አዲስ አበባ ላይ ተሰብስቦ የነበረ ሲሆን ሁለቱም ተፋላሚ ጀነራሎች በስብሰባው ላይ ሳይገኙ ቀርተዋል። በአዲስ አበባ የተካሄደውን ስብሰባ የኬንያው ፕሬዝደንት ዊሊያም ሩቶ መምራት የለባቸውም፣ ለተቃዋሚው ኃይሉ ያደላሉ በሚል የሱዳን መንግስት በስብሰባው ላይ እንደማይሳተፍ ሲያስታውቅ፣ ተቀናቃኙ የፈጥኖ ደራሽ ኃይሉ ግን አንድ ተወካይ በስብሰባው ላይ እንዲገኝ ወደ አዲስ አበባ ልኮ እንደነበር ተመልክተዋል። በአሜሪካና በሳውዲ አረቢያ አሸማጋይነት ሁለቱን ወገኖች ስምምነት ላይ ለማድረስ ጀዳ ላይ ለሳምንታት ሲደረግ የነበረው ጥረት ሳይሳካ ቀርቶ ድርድሩ ባለፈው ወር ተሰናክሏል። በኬንያ የታክስ ጭማሪን በመቃወም ሰልፍ በወጡ የናይሮቢ ነዋሪዎች ላይ ፖሊስ አስለቃሽ ጋዝ ተኩሷል። በተቃዋሚ መሪ ራይላ ኦዲንጋ በተጠራው ሰልፍ ላይ ነዋሪዎች እንዳይገኙ ፖሊስ ቢያግድም ዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎች በብዛት በሚገኙባት ማታሬ በመትባል የመዲናዋ ክፍል ተቃዋሚዎች ድንጋይ ሲወረውሩ ፖሊስ ባጸፋው አስለቃሽ ጋዝ ተኩሷል። ባለፈው ሳምንት በነበረው ተቃውሞ 6 ሰዎች ህይወታቸው እንዳለፈ የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ዛሬ ጧት ከተካሄደው የተቃውሞ ሰልፍ ቀደም ብሎ ሰልፉን ለማካሄድ ጥሪ ያደረጉት ወገኖች ባለስልጣናትን አላሳወቁም። በመሆኑም ሰልፉ ህገወጥ ነው በሚል የፖሊስ አዛዡ የተቃዋሚ ደጋፊዎች በሰልፉ እንዳይሳተፉ አስጠንቅቀው ነበር። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢራኑ ፕሬዝደንት ኢብራሂም ራይሲ በአፍሪካ የሚያደርጉትን ጉዞ በመጀመር ዛሬ ረቡዕ ከኬንያው ፕሬዝደንት ዊሊያም ሩቶ ጋር ተገናኝተው ተነጋግረዋል። ከታቀደለት አንድ ቀን ዘግይቶ የጀመረው የአፍሪካ ጉብኝታቸው በሶስት አገራት እንደሚደረግ ታውቋል። ራይሲ ዩጋንዳና ዚምባብዌ በዚህ ሳምንት እንደሚጎበኙ ታውቋል። የእስላማዊቷ ሪፐብሊክ አገር በዓለም የደረሰባትን መገለል ለመቀነስ በዲፕሎማሲያዊ መስክ አዲስ ህብረት ለመፍጠር የምታደርገው ጥረት ነው ተብሏል። ጉብኝቱ ከ11 ዓመታት በኋላ በኢራን ፕሬዝደንት የተደረገ የአፍሪካ ጉብኝት እንደሆነም ተነግሯል። ከቅርብ ወራት ወዲህ አፍሪካ የዲፕሎማሲያዊ ውጊያ መድረክ መሆኗን የጠቀሰው የAFP ዘገባ ሩሲያ በዩክሬን ላይ ለፈጸመችው ወረራ የአፍሪካውያንን ድጋፍ ስትሻ የምዕራቡን ዓለምም ከአህጉሪቱ ጋር ያለውን ግንኙነት ለማጥበቅ በመጣር ላይ ነው። ህንድና ቻይና በበኩላቸው ለመሰረተ ልማት ግንባታ ከፍተኛ ወጪ መድበዋል። የተዳከመውን የሀገሪቱን የግል ዘርፍ ለማበረታታት በሚል ግብጽ 2 ቢሊዮን ዶላር ገደማ ዋጋ ያላቸውን የመንግስት ድርጅቶችን ለመሸጥ በርካታ ስምምነቶችን እንደፈጸመች አስታወቀች። የግብጹ ጠቅላይ ሚኒስትር ሙስጠፋ ማድቡሊ በቴሌቪዥን በተላለፈ ጋዜጣዊ መግለጫቸው እንደተናገሩት እስካሁን ከተፈጸመው የድርጅቶቹ ሽያጭ መንግስት 1.9 ቢሊዮን ዶላር ገቢ አግኝቷል። የተንኮታኮተው የግብጽ ኢኮኖሚ እንዲያገግም አገሪቱ ከዓለም አቀፉ የገንዘብ ድርጅት IMF 3 ቢሊዮን ዶላር ጥቅል የዋስትና ድጋፍ እንደምታገኝ ቃል የተገባላት ሲሆን የመንግስት ድርጅቶቹን ድርሻ የመሸጡ ፕሮግራም የዚሁ ሂደት አካል እንደሆነ ታውቋል። በመንግስት የተያዙ ተቋማትን ለመቀነስና ወደ ግልም ለማዛወር በተያያዘው እቅድ ግብጽ 32 የመንግስት ድርጅቶችን ድርሻ ለመሸጥ አቅዳለች። በመጨረሻም በእስራኤል መንግስት የፍትህ ስርዓቱን ለማሻሻል በሚል ያወጣው ቅድ በፓርላማ መጽደቁን ተከትሎ የአገሪቱ ዜጎች በቀኝ ወግ አጥባቂው መንግስት ላይ ተቃውሟቸውን በማሰማት ላይ ናቸው። በንግድ መዲናዋ ቴል አቪቭ ፖሊስ በደርዘን የሚቆጠሩ ተቃዋሚዎችን መያዙን አስታውቋል። በዋና አውራ ጎዳናዎችና በቴል አቪቭ አየር ማረፊያ ትናንት ማክሰኞ ተቃውሞ ሲደረግ ውሏል። አዲስ በተሻሻለው ህግ የፍትህ አካሉ መንግስት የሚያሳልፋቸውን ውሳኔዎች የመሻር ስልጣኑን እንዲገታ ያደርጋል። በተጨማሪም በዳኞች ሹመትን በተመለከተ መንግስት የበለጠ ሚና እንዲኖረው ያደርጋል ተብሏል። ተቃዋሚዎች እርምጃው ዲሞክራሲን ያዳክማል ሲሉ ይተቻሉ። በሙስና ተጠርጥረው በፍርድ ሂደት ላይ የሚገኙት የአገሪቱ ጠቅላይ ሚኒስትር ቤንጃሚን ናታንያሁ በእሳቸው ላይ ሊመጣ ያንዣበበውን ፍርድ ለማምለጥ የቀየሱት ዘዴ ነው ሲሉ ተቃዋሚዎች ይከሳሉ። ናታንያሁ ክሱን ያስተባብላሉ። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናው አመሰግናለሁ። የምትከታተሉት በ19 በ25ና በ30 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል ከዋሽንግተን ዲሲ ከአሜሪካ ድምፅ የሚተላለፍላችሁን የሐምሌ 5 2015 ዓ.ም ስርጭታችንን ነው። ስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ብርሃን ኃይሉ ዝግጅቱን ከስቱዲዮ በቀጥታ ትመራልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። የዝግጅቶቻችንን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳ አሸናፊ ናቸው። የዌብና ማኅበራዊ ሚዲያችንን ደግሞ የምታድስልን አበባየው ገበያ ነች። አሁን በቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። በኢትዮጵያ የሰብአዊ መብቶች ጥሰት እጅግ አሳሳቢ ሆኖ መቀጠሉን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ለመባባሱ ዋና ምክንያት ያለውን ትጥቃዊ ግጭት በሰላማዊ መንገድ እንዲፈታ ጠየቀ። ኮሚሽኑ በዛሬው ዕለት ይፋ ባደረገው ዓመታዊ ሪፖርቱ ያለ ፍርድ ቤት ትዕዛዝ ሰዎችን አስገድዶ የመሰወር ድርጊት በተጠናቀቀው የበጀት ዓመት ተባብሶ መቀጠሉና እስካሁን ያሉበት የማይታወቁ በርካታ ሰዎች መኖራቸውን አስታውቋል። የኦሮሚያና የአማራ ክልሎች ደግሞ ከፍተኛ የመብት ጥሰት የሚፈጸምባቸው የአገሪቱ ክፍሎች እንደሆኑ ሪፖርቱን ያቀረቡት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ተናግረዋል። ኬኔዲ አባተ ዝርዝር አለው።
2015 በጀት ዓመት የሰሜን ኢትዮጵያውን ጦርነት በሰላም ስምምነት ከመቋጨት ጀምሮ የሽግግር ፍትህ ምክር ሐሳብን የመተግበር ጥረትና ሌሎችም የሰብአዊ መብት ሁኔታን ሊያሻሽሉ የሚችሉ ጅምሮች ቢኖሩም በአጠቃላይ ግን በሰብአዊ መብት ረገድ ትርጉም ያለው መሻሻል አልታየም ብሏል። በመላው ኢትዮጵያ ላለው የሰብአዊ መብት ጥሰት ዋነኛው ምክንያት የትጥቅ ግጭቶች መቀጠል መሆኑን ያስታወቀው ኢሰመኮ በዚህም ሳቢያ በርካታ የሀገሪቱ አካባቢዎች ተደራሽ እንዳልሆኑ በዋና ኮሚሽነሩ ዶክተር ዳንኤል በቀለ አማካኝነት በቀረበው ሪፖርቱ አመልክቷል።
በሁሉም የሀገሪቱ ክልሎች እልባት ያላገኙ በተለያየ ጊዜ የሚያገረሹና በአዲስ መልክ የሚከሰቱ የታጠቁ ቡድኖች ጥቃቶችና የትጥቅ ግጭቶች አሁንም ዘላቂ ፖለቲካዊና መዋቅራዊ መፍትሄ ያልተሰጣቸው በመሆኑ ቀዳሚ የሆነውን በሰዎች የህይወት የመኖር መብት፣ ሰላምና ደህንነት ትርጉም ያለው መሻሻል አልታየም። በየአካባቢዎቹ በሚንቀሳቀሱ ታጣቂ ኃይሎች ሳቢያ በመንግስትና በታጣቂ ኃይሎች መካከል ወይም በተለያዩ የታጣቂ ኃይሎች መካከል በሚደረጉ ውጊያዎች ሳቢያ በርካታ የሀገሪቱ ክፍሎች ለሰዎችና ለመደበኛ እንቅስቃሴ ተደራሽ አለመሆናቸው መሰረታዊ የሆነውን የሰዎች በህይወት የመኖር መብት፣ ሰላምና ደህንነት፣ በሰላም ወጥቶ የመግባት ከቦታ ቦታ በነጻነት የመንቀሳቀስና የመስራት መብት ጭምር አደጋ ላይ እንደወደቀ ቀጥሏል።
በመሆኑም ከታጣቂ ቡድኖች ጋር ግጭቶችን በሰላማዊ መንገድ መፍታት እንደሚያስፈልግ ዶክተር ዳንኤል አሳስበዋል። ግጭቶችን በሰላም መፍታትን በተመለከተ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ከህዝብ ተወካዮች ምክር ቤት ለተነሳላቸው ጥያቄ ምላሽ በሰጡበት ወቅት ለሰላማዊ መፍትሄ ዝግጁ ለሆኑ የታጠቁ ቡድኖች የመንግስታቸው በር ክፍት እንደሆነ መናገራቸው ይታወሳል። ለዚህም ከህወሓት ጋር የተደረሰውን የሰላም ስምምነት በማሳያነት የገለጹት ጠቅላይ ሚኒስትሩ ከኦሮሞ ነጻነት ሰራዊት ጋር ተጀምሮ የተቋረጠው የሰላም ንግግር ምን ደረጃ ላይ እንደሚገኝ ከመግለጽ ግን ተቆጥበዋል። የተጠናቀቀው የበጀት ዓመት የተለያዩ ወቅታዊ ክስተቶችን መነሻ በማድረግ ሰዎችን ማንገላታት፣ የዘፈቀደ እስርና አስገድዶ መሰወርን የመሳሰሉ የሰብአዊ መብት ጥሰቶችም በብዛት የተስተዋሉበት መሆኑን በሪፖርታቸው የገለጹት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በተለይ ኦሮሚያ ክልል፣ አዲስ አበባ ከተማና አማራ ክልል ይህ ተግባር በብዛት የተፈጸመባቸው ናቸው ብለዋል። ያለ ፍርድ ቤት ትዕዛዝ በአስገድዶ መሰወር ድርጊት ከሚያዙ ሰዎች ውስጥ በርካቶች ያሉበት ሳይታወቅ እንደተሰወሩ መቀጠላቸውንም ተናግረዋል።
የአስገድዶ መሰወር ድርጊት ሰለባ የሆኑ ሰዎች ከፊሎቹ ከተወሰኑ ቀናት፣ ሳምንታት ወይም ወራት መሰወር በኋላ የተገኙ ቢሆንም በግዳጅ እንደተሰወሩ የቀጠሉ በርካታ ናቸው። በርካቶች ፍርድ ቤት አይቀርቡም፣ አሊያም ከተራዘመ የቅድመ ክስ እስር በኋላ የሚቀርቡ ናቸው። በተለይም በደህንነትና በመከላከያ ሰራዊት አባላት መያዛቸው የተገለጸ ሰዎች ከመደበኛ ማቆያ ቦታዎች ውጪ በወታደሮች ካምፕ ውስጥ ይታሰራሉ፣ ፍርድ ቤት አይቀርቡም፣ ቤተሰብም ያሉበትን አያውቅም። በማስገደድ ተሰውረው ከነበሩ ሰዎች ውስጥ ከተለያየ የጊዜ መጠን መሰወር በኋላ ወደ ፖሊስ ጣቢያ ተወስደው የተገኙ አሉ።
ኦሮሚያና አማራ ክልሎች ደግሞ ከፍተኛ የመብት ጥሰት የሚፈጸምባቸው መሆናቸውን ገልጸዋል።
በተለይ በአማራና ኦሮሚያ ክልል አካባቢ ሰፋ ያለ የመብት ጥሰቶች ተመልክተናል። ያስገድዶ መሰወር የጭካኔ የአዋራጅ የሆነና ኢሰብአዊ የሆነ አያያዝ መጨመሩ ኢመደበኛ የሆኑ በሕግ ያልታወቁ የተጠርጣሪዎች ማቆያ ቦታዎች ቁጥራቸው እየተበራከተ መምጣት እንዲሁም ከሕግ ውጭ የሆነ የዘፈቀደ እስር እንዲሁም ደግሞ በሰዎች የመንቀሳቀስ መብት ላይ የሚጣሉ ገደቦች እጅግ አሳሳቢና በሌሎች መብቶችና ነጻነቶችም ላይ አሉታዊ ተጽዕኖ የሚኖራቸው ስለሆነና ሀገራዊውን የሰብአዊ መብቶች ሁኔታ ከመሻሻል ይልቅ ወደኋላ የሚጎትቱ በመሆናቸው በመንግስት በኩል አፋጣኝ ትኩረት ሊሰጠውና ተገቢው እርምጃ ተወስዶ ሊቆም የሚገባው ነው ብለን እንላለን።
በመገናኛ ብዙሃን ባለሙያዎች፣ በማህበረሰብ አንቂዎችና በተቃዋሚ የፖለቲካ ፓርቲ አባላትና ደጋፊዎች ላይ ይፈጸማል ያለው ወከባ፣ እንግልትና እስር መጨመሩንም ኢሰመኮ አስታውቋል። ካለፈው የካቲት ወር ጀምሮ በሀገር አቀፍ ደረጃ በተወሰኑ የማህበራዊ መገናኛ ዘዴዎች ላይ የተደረገው ገደብ እስካሁን ድረስ መቀጠሉንም ያስታወሰው ኮሚሽኑ፣ ይህም ሐሳብን በነጻነት የመግለጽና መረጃ የማግኘት መብትን የገደበ እርምጃ ነው ብሏል። በሌላ በኩል በኢትዮጵያ ያለው የሰብአዊ መብት ሁኔታ እየተሻሻለ መሆኑን በመግለጽ የዩናይትድ ስቴትስ መንግስት በኢትዮጵያ ላይ ከጣላቸው ገደቦች ውስጥ የተወሰኑትን ማንሳቱን በቅርቡ አስታውቆ ነበር። ከዛሬው የኢሰመኮ ሪፖርት በኋላ ከአሜሪካ ድምጽ ጋር አጭር ቆይታ ያደረጉት ዶክተር ዳንኤል የዩናይትድ ስቴትስን አቋም በተመለከተ አስተያየት ሰጥተውናል።
የአሜሪካ መንግስት በቅርቡ ያሳወቀውን የኢትዮጵያ ውስጥ የሚፈጸሙት የሰብአዊ መብት ጥሰቶች ስልታዊ የሆነ ባህሪ ያላቸው መሆኑ ላይ የተለየ አሰስመንት ከዚህ በፊት ይዞት ከነበረው አቋም የተለየ ድምዳሜ ላይ የደረሰ መሆኑን ያመለከተው እኛም አሁን ካቀረብነው ሪፖርት ጋራ የሚጋጭ አይነት አይደለም። ምክንያቱም ያ የነሱ ድምዳሜ ምንን ነው የሚናገረው? በሀገሪቷ ውስጥ የሰብአዊ መብት ጥሰት የለም የሚል ሳይሆን ሲስተማቲክ የሆኑ ስልታዊ የሆኑ በመንግስት ፖሊሲ የሚራመዱ ሆነ ተብለው የሚፈጸሙ ስርዓታዊ የሆኑ የሰብአዊ መብት ጥሰት አዝማሚያዎች የሉም የሚል ነው። ሲስተሚክ ፓተርንስ ኦፍ ሁማን ራይትስ ቫዮሌሽንስ ይባላል። የዚህ አይነት የሰብአዊ መብት ጥሰት ለምሳሌ ስንመለከት የነበረው መቼ ነው? በጦርነቱ ወቅት ነው። በጦርነቱ ወቅት የነበሩት የሰብአዊ መብት ጥሰቶች ሲስተሚክ ፓተርንስ ኦፍ ሁማን ራይትስ ቫዮሌሽንስ ናቸው ተብለው ይገለጻሉ። አሁን ግን የምናያቸው የሰብአዊ መብት ጥሰቶች በዛ ቋንቋ የምንገልጻቸው ሳይሆኑ በሰብአዊ መብት ጥሰትነታቸው፣ በሰብአዊ መብት ስጋትነታቸው የምናነሳቸው ጉዳዮች ናቸው።
ከሰሜኑ ጦርነት ጋር በተያያዘ ከስራ የተፈናቀሉ የትግራይ ተወላጆችን በተመለከተም ከጋዜጠኞች ጥያቄ የተነሳላቸው ዶክተር ዳንኤል ብዙዎቹ ሲቪል ሰራተኞች ወደ ስራቸው መመለሳቸውን እንዳረጋገጡ ተናግረዋል። ኢሰመኮና የተባበሩት መንግስታት የሰብአዊ መብቶች ጽህፈት ቤት ከሰላም ስምምነቱ በኋላ በትግራይ ክልል ያለውን የሰብአዊ መብት ሁኔታ የማጣራት ስራ መጀመራቸውንም የገለጹት ዶክተር ዳንኤል ስለ ሂደቱም ለአሜሪካ ድምጽ አብራርተዋል።
በትግራይ ክልል ከዚህ ከሰላም ስምምነቱ መፈረምና በትግራይ ክልል ጊዜያዊ መስተዳድር ከመቋቋሙ በኋላ ከፌዴራሉ መንግስት ቀርቦ የነበረው አንዱ ጥያቄ የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት የሰብአዊ መብቶች ጽህፈት ቤት በመቀናጀት አሁን ያለው የሰብአዊ መብቶች ሁኔታ ምን እንደሚመስል ክትትል እንዲያደርጉ ጥያቄ አቅርበው ነበረ። ነገር ግን ከመንግስት የቀረበ ጥያቄ በመሆኑ ብቻ ሳይሆን እኛም ካለን የሰብአዊ መብቶች ኮሚሽን ተልእኮና ተግባር አንጻር ልናከናውነው የሚገባ ስራ ስለሆነ ካለፈው አንድ ሳምንት ያህል ጊዜ ጀምሮ በትግራይ ክልልም በጦርነቱ ወደ ተጎዱት ሌሎቹም አካባቢው ክልሎች ላይ የምናሰማራቸውን የሰብአዊ መብት ክትትል ባለሙያዎች ማሰማራት ጀምረናል። መጀመሪያ የጀመርነው በትግራይ ክልል ነው። ነገር ግን ወደ ሁሉም አካባቢዎች በመሄድ የሰብአዊ መብቶች ሁኔታው አሁን ላይ ምን ላይ እንዳለ ክትትል እናደርጋለን። በዚህ ሂደት ውስጥም ደግሞ ቀደም ብለው ስለተፈጸሙ የሰብአዊ መብት ጥሰቶችም መረጃዎች ወደ ትኩረታችን ሲመጡ እንሰበስባለን። ያኔ የተፈጸሙት የሰብአዊ መብት ጥሰቶች ግን ምርመራው ከአሁን ወዲያ የሚጠናቀቀው በሽግግር ፍትህ መዋቅር ወይም አስተዳደር ስር ነው።
የኢትዮጵያ መንግስት እውቅና ባይሰጠውም በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የተቋቋመው 3 አባላት ያሉት የሰብአዊ መብት ባለሙያዎች ኮሚሽን ለሚያከናውነው የምርመራ ስራ ኢሰመኮ እገዛ በማድረግ ላይ መሆኑንም የጠቀሱት ዋና ኮሚሽነሩ፣ ሆኖም ዓለም አቀፉ የባለሙያዎች ኮሚሽን የሚፈልገውን እገዛ ከማድረግ ያለፈ ቀጥተኛ ግንኙነት የለንም ብለዋል። የዛሬው የኢሰመኮ ሪፖርት ከሲቪል እና የፖለቲካ ጉዳዮች በተጨማሪ የማህበራዊና ኢኮኖሚያዊ፣ የሴቶችና ህጻናት፣ የአካል ጉዳተኞችና አረጋውያን እንዲሁም ሌሎች ዘርፎችንም የሚዳስስ ሲሆን በመንግስት መወሰድ ስላለባቸው እርምጃዎች ምክረ ሀሳብንም ያካተተው ሪፖርቱ ለህዝብ ተወካዮች ምክር ቤትም መላኩን ዶክተር ዳንኤል በቀለ አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
Thank you. ኬኔዲ አባተ ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ሐምሌ 5 2015 ምሽት ምስክር ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ሀገርን ከጥፋት ለመታደግ የሚያስችል አስቸኳይ አገራዊ ምክክር እንዲካሄድ በትብብር እንሰራለን ያሉ አምስት ፓርቲዎች ጥሪ ያቀረቡ። አስቸኳይ አገራዊ ምክክሩ በሁሉን አቀፍ አገራዊ ምክክር ኮሚሽኑ የሚከናወነው መርሃ ግብር ኮሚሽኑ ከሚያከናውነው መርሃ ግብር ጋር የማይቀላቀልና ሊምታታ የማይገባው እንደሆነም ትብብሩ አስታውቋል። የዚህን ዘገባ መለስካቸውም ይዞታል።
አምስቱ ፓርቲዎች ከቀትር በፊት ይፋ ባደረጉት ጋዜጣዊ መግለጫ የሀገሪቱ ችግር ብቸኛ መፍትሄ ስልጣን ላይ ባለው መንግስትና ነፍጥ አንስተው ውጊያ ላይ በሚገኙ ኃይሎች እንዲሁም ህጋዊ እውቅና ኖሯቸው በሚንቀሳቀሱ የፖለቲካ ፓርቲዎች መካከል በሚደረግ አስቸኳይ አገር አድን ውይይት እንደሆነ ያስገነዝባሉ። መግለጫው አክሎም ውይይቱ ወይም ምክክሩ በኢትዮጵያውያን ባለቤትነት የሚመራ ሆኖ ወዳጅ አገራት በደጋፊነት የሚሳተፉበት እንዲሆንም ያሳስባል። የምክክር ስፍራውም ለታጣቂ ኃይሎች ደህንነት ዋስትና ሲባል ከወዳጅ የአፍሪካ አገሮች በአንዱ እንዲሆንም ፓርቲዎቹ በመግለጫቸው ሐሳብ ያቀርባሉ። ለዚህ አገራዊ ምክክር ያላቸውን ዝርዝር አጀንዳና አካሄዱን በተመለከተ ለቀረበላቸው ጥያቄም የእናት ፓርቲ ፕሬዚዳንት ዶክተር ሰይፈ ስላሴ አያሌው ምላሽ ሰጥተዋል።
እንደ ተደራጀ የፖለቲካ ኃይል ሰላማዊ በሆነ አይነት መልኩ ሀገርን የመታደግ ስራ እኛም ገፍተን የምንሄድበትን ነገር እዛ ጋር እንመጣለን። እዛ ኬዝ እዛ ጋር በመጣበት ጊዜ በምን አይነት መልኩ ሄዳለን የሚለው ነገር በራሳችን ሳለን ለጊዜው ይህን ኃላፊነት እየሰጠን ያለ ነው። በአስቸኳይ እንደዚህ አይነት እርምጃ መወሰድ መቻል አለበት ብለን እየሰጠን ያለው እና ጥሪ እያደረግን ያለ ነው ለኢትዮጵያ መንግስት። ጥሪያችንን ጆሮ ዳባ ልበስ ብሎ እንደማያልፈው ይሄ ጥሪ ሀገርን የመታደግ ብለን ምንለው ጥሪ በነጋችን ላይ ሀገርን መታደግ ብለን መንግስትንም ጭምር የሚታደግ መንግስትንም እንደ መንግስት ሊቀጥል የሚያደርገው ነው። አለበለዚያ መንግስት እንደ መንግስት ሊቀጥል የማይችልበት አደጋ እዛ ጋር ተጋርጦብሃል። ስለዚህ መውጫው መንገድ ይሄ ነው።
አገር ለመታደግ የቀረበ አስቸኳይ አገራዊ ጥሪ ነው የሚሉት እነዚህ ፓርቲዎች ከአንድ ዓመት በፊት በአዋጅ ተቋቁሞ አገራዊ ምክክር ለማካሄድ ሥራ ከጀመረው ኮሚሽን ጋር እንዳይምታታም አጥብቀው ይጠይቃሉ። በመግለጫው አባባል ከአገራዊ ምክክር ኮሚሽን ሥራ ጋር የማይቀላቀልና ሊምታታ የማይገባው ለአንዣበበው የህልውና አደጋ መውጫ ዘዴ ነው። የመላው ኢትዮጵያ አንድነት ድርጅት የውጭ ጉዳይ ኃላፊ አቶ አብርሃም ጌቱ ከዚህ ጉዳይ ጋር ተያይዞ ለቀረበው ጥያቄ ምላሽ ሰጥተዋል።
ጥሪያችን መሰረት ያደረገው የፖለቲካ ኃይሉን ነው። የፖለቲካ ኃይሉ የምክክር ኮሚሽኑ ዳር እስከሚያደርሰው ድረስ ውጤታማ ይሁንም አይሁንም ብለናል። በጣም ሌት ስለሆነ ስለዘገየ ምክክር ኮሚሽኑ ምናልባትም የዛሬ ዓመት የዛሬ ሁለት ዓመት ዓላማውን ቢቋጭ ሀገር ግን ዛሬ ላይ ነው እየፈረሰች። እኛ ስጋት አለ። ዜጎች በከፍተኛ የሞት ድባብና የሞት ጥላ ስር ነው ያሉ በአሁኑ ሰዓት። ይህን ታሳቢ ስናደርግ ምናልባትም አምስቱ ፓርቲዎች ተነጋግረን ተመካክረን መፍትሄ ሊሆን ይችላል መሆንም አለበት ብለን ያመንነው ዋና መሰረታዊ ነገር ውይይት መጀመር አለበት። ከልብ የሆነ ከእውነት የሆነ የዜጎችን መብት ሊያስከብር የሚችል ወጥቶ መግባት እንዲቻል፣ ሰላም እንዲረጋገጥ፣ ደህንነታችን እንዲረጋገጥ በዚች ሀገር ላይ ስንኖር በሰላም ኑረን በሰላም ወጥተን መግባት የምንችልበት የፖለቲካ ኢንቫይሮንመንት እንዲኖር ውይይት ይደረግ ነው እንጂ የምክክር ኮሚሽኑን አጀንዳ ለመንጠቅ አይደለም።
የቀረበውን ጥሪ በተመለከተ በመንግስት በኩል ያለውን አስተያየት ለማካተት ለመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ያቀረብነው ጥያቄ ለጊዜው ምላሽ አላገኘም። ጋዜጣዊ መግለጫውን በመተባበር የሰጡት እናት ፓርቲ፣ መላው ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ሕዝብ አብዮታዊ ፓርቲ፣ የአማራ ጊዮናዊ ንቅናቄና አንድ ኢትዮጵያ ዴሞክራሲያዊ ፓርቲ ናቸው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አማን ለዘገባው እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ደቡብ አፍሪካ ይወስደናል። ክቡራትና ክቡራን፣ የዩናይትድ ስቴትስ ዓለም አቀፍ የንግድ ልውውጥ ፕሮግራሟን እያጤነች ባለችበት በአሁኑ ወቅት የደቡብ አፍሪካ የንግድ ሰዎች ሐሳብ ገብቷቸዋል ይላል ዘገባው። የደቡብ አፍሪካ የንግድ ቡድኖች አገራቸው ምርቶቿን በዩናይትድ ስቴትስ ገበያ ከቀረጥ ነጻ ለማቅረብ የሚያስችለውን እድል እንዳትገፈፍ ለማድረግ መንግስታቸው ጠንካራ ዲፕሎማሲያዊ ጥረት እንዲያደርግ እየገፋፉ ነው። አንድ የዩናይትድ ስቴትስ ምክር ቤት እንደራሴዎች ቡድን በበኩሉ ፕሪቶሪያ ከሞስኮ ጋር ያላትን ግንኙነት በመጥቀስ በአፍሪካ የእድገትና የንግድ ተጠቃሚነት እድል አጎዋ ህግ መሰረት የደቡብ አፍሪካን በእድሉ ተጠቃሚነት መቀጠል አስመልክቶ ጥያቄ አቅርቧል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በዩክሬን ላይ ወረራ የፈጸሙና በዓለም አቀፉ የወንጀል ችሎት የሚፈለጉ ቢሆንም ደቡብ አፍሪካ በነሐሴ ወር ለሚካሄደው የመሪዎች ጉባኤ እንዲሳተፉ ጋብዛቸዋለች። ኬት ባርትሌት ከጆሃንስበርግ የላከችውን የዚህን ዘገባ አሉላ ከበደ ይዞታል።
በፕሪቶሪያና በዋሽንግተን መካከል ያለው ግንኙነት በተለይም ባለፉት ቅርብ ወራት ውስጥ እየሻከረ መምጣቱ የደቡብ አፍሪካ የንግድ ቡድኖች አገራቸው በእጅጉ ከሚያስፈልጋትና ዩናይትድ ስቴትስ ለአፍሪካ አገሮች ከፈቀደችው ምርቶቻቸውን ከቀረጥ ነፃ እንዲያቀርቡ የሚፈቅደው ፕሮግራም እንዳትወጣ የቻሉትን ሁሉ ለማድረግ በጥድፊያ በመስራት ላይ ናቸው። ደቡብ አፍሪካ የሩሲያን ወረራ ለማውገዝ ፈቃደኛ ያለመሆኗን ተከትሎም የዩክሬኑ ጦርነት ጉዳይ ሁለቱ አገሮች መካከል ግዙፍ ልዩነት ፈጥሯል። ደቡብ አፍሪካ ከዚህም አልፋ በያዝነው የአውሮፓውያኑ 2023 ዓ.ም መጀመሪያ ላይ ከሞስኮ ጋር የጋራ ወታደራዊ ልምምዶችን ለማድረግ የሩሲያን ጦር መርከቦች እስከ ማስተናገድ ሄዳለች። በግንቦት ወር በደቡብ አፍሪካ ዩናይትድ ስቴትስ አምባሳደር ፕሪቶሪያ በድብቅ የጦር መሳሪያዎችን ለሞስኮ አቅርባለች የሚል ውንጀላ አሰሙ። ሆኖም ደቡብ አፍሪካ ውንጀላውን አስተባብላለች። የሩሲያው ፕሬዝዳንት ቭላድሚር ፑቲን በነሐሴ ወር ጆሃንስበርግ ላይ በሚካሄደው ብሪክስ በመባል በሚታወቀው የጎለበቱ የመጡ ኢኮኖሚዎች ቡድን ጉባኤ ለመሳተፍ ወደዚያ ያቀኑ እንደሆን ግን እስካሁን ግልጽ አይደለም። ፑቲን በጉባኤው የሚገኙ ከሆነ ግን ጉዳዩ ደቡብ አፍሪካን ከአንዳች አጣብቂኝ ውስጥ ይከታታል ተብሎም ተሰግቷል። የዓለም አቀፉ የወንጀል ችሎት ፈራሚ አገር እንደመሆኗም የሩሲያው መሪ የዚያችን አገር መሬት እንደረገጡ በቁጥጥር ስር ማዋል ግዴታ አለባት። ይህ በእንዲህ እንዳለም የዩናይትድ ስቴትስ ምክር ቤት የአገራቱን የአጎዋ ተጠቃሚነት እድል እድሳት መገምገም ጀምሯል። በግምገማው የሚደርስበትም ውሳኔ በዓመቱ መገባደጃ ላይ ይፋ ይደረጋል ተብሎ ይጠበቃል። በሌላ በኩል አንዳንድ የዩናይትድ ስቴትስ እንደራሴዎች ምክር ቤት አባላት ደቡብ አፍሪካ በዓመቱ መጨረሻ ላይ ሊካሄድ የተያዘውን የአጎዋ ጉባኤ ካሁን በኋላ ማስተናገድ የለባትም የሚል ደብዳቤ ጽፈዋል። አያይዘውም አገሪቱ በሕጉ መሰረት ከፕሮግራሙ ታገኝ የነበረውን የንግድ ጥቅም ሙሉ በሙሉ ልታጣ እንደምትችል ያላቸውን ግምት አንጸባርቀዋል። አንዳንድ የደቡብ አፍሪካ ግዙፍ የንግድ ተቋማት አባል የሆኑበት ገለልተኛው የደቡብ አፍሪካ የንግድ አመራር ማህበር ዋና ስራ አስፈጻሚ ቡትሲስዌ ማፉዞ ዩናይትድ ስቴትስ ደቡብ አፍሪካ በአጎዋ ባላት ተሳትፎ ትቀጥል ዘንድ ፍቃዷን እንድታድስላት የሚያሳስብ ሰነድ እያዘጋጁ መሆናቸውን አመልክተዋል።
ይህንን እድል ካጣን ከባድ የፋይናንስ ፈተናዎች ሊያጋጥሙን ይችላሉ። እናም ይህንን የንግድ ግንኙነት ማጣት በውጭ ንግድ ላይ በተመሰረቱ የኢኮኖሚ እንቅስቃሴዎች ላይ በቢሊዮኖች የሚቆጠር ራንድ ኪሳራ ሊያስከትልና በአስር ሺዎች የሚቆጠሩ የስራ እድሎችንም ሊያሳጣ ይችላል። ይህም በአሁኑ ወቅት 70% የሚሆነው ወጣት ስራ አጥ በሆነበት ሀገር ውስጥ እጅግ የከፋ የስራ እድል መቃወስ ነው የሚያስከትለው።
ማፉዞ አክለውም በያዝነው የአውሮፓውያኑ 2023 የመጀመሪያዎቹ 3 ወራት ውስጥ ብቻ 25% የውጭ ንግድ ምርቷን፣ ይህም ወደ 1 ቢሊዮን ዶላር ይጠጋል፣ ወደ ዩናይትድ ስቴትስ የላከችው ደቡብ አፍሪካ በአጎዋ ተጠቃሚነት ድርሻዋ ከተቀሩት የአፍሪካ ሀገሮች ሁሉ ትልቋ መሆኗን ጠቁመዋል። የደቡብ አፍሪካ የግብርና ንግድ ምክር ቤት ዋና የምጣኔ ሀብት ባለሙያ ዋንዲሌ ሲሎቦ በበኩላቸው ከአጎዋ መወገድ በቀረጥ ክፍያ በኩል ብቻ ሳይሆን ባለሀብቶች ላይ በሚያሳድረው የስሜት ጫና ትልቅ ትርጉም ይኖረዋል ይላሉ።
አገዋ የሚያስገኛቸው ጥቅሞች በብዛት ከዚያ የሚጠቀሙ የኢንዱስትሪ ዘርፎች አሉ። እናም የነሱ መጥፋት በአገሪቱ የምጣኔ ሀብት ይዞታ ላይ የሚያስከትላቸው መዘዞች ሊኖሩ ይችላሉ። በተለይም ደግሞ በአውቶሞቢል ኢንዱስትሪውና የወይንና የፍራፍሬ ምርቶችን ጨምሮ በግብርናው ዘርፍ ብርቱ ችግሮችን ይደቅናል።
ለዩክሬን ያለውን ጠንካራ ድጋፍ የገለጸው ተቃዋሚው የደቡብ አፍሪካ ዲሞክራሲያዊ ጥምረት መሪ ተቃዋሚዎች ተቆጣጣሪነት ውክልና በሚተገበርበት የደቡብ አፍሪካ የፓርላማ አሰራር አወቃቀር ከተቃዋሚ ገንዘብ ሚኒስትርነት የሚቆጠሩት ዲዮን ጆርጅ አገራቸው የአጎዋ ተጠቃሚ የሚያደርጋትን እድል ልታጣ ትችላለች ሲሉ ያደረባቸውን ስጋት ገልጠዋል።
If the view is that South Africa is in fact not
ደቡብ አፍሪካ ዩናይትድ ስቴትስን ጥቅም በሚያስጠብቅ መንገድ እየሰራች አይደለችም ከተባለ እናም ለዩናይትድ ስቴትስ ብሔራዊ ደህንነት ስጋት ሆና ከታየች አሁን በርግጥ ያ ደቡብ አፍሪካን በሚቀጥለው አመት ካገዋ እንድትወጣ የሚያስደርግ ምክንያት ሊሆን ይችላል።
የፕሬዝዳንቱ ቃል አቀባይና የደቡብ አፍሪካ ዓለም አቀፍ ግንኙነት ሚኒስትር ለቀረቡላቸው ጥያቄዎች እስካሁን ምላሽ አልሰጡም። ሆኖም ፕሬዚዳንት ሲሪል ራማፎዛ የዩናይትድ ስቴትስን ባለስልጣናት ለማግባባት በቅርቡ ልዑካን ወደ ዋሽንግተን ከላኩ በኋላ ደቡብ አፍሪካ የአጓ ተጠቃሚነት እድሏን ልታጣ ስለመቻሏ ምንም አይነት መረጃ የለም የሚል አስተያየት ሲሰጡ ተደምጠዋል።
አሉላ ከበደን ለዘገባውና መሰግናለን። ቀጣዩ ዘገባ ደግሞ ወዲህ ወደ አሜሪካ ይመለሰናል። የዩናይትድ ስቴትስ ምክር ቤት አባላት በአሜሪካና በሳውዲ አረቢያ የጎልፍ ስፖርት ተቋማት መካከል የታቀደውን ስምምነት እየመረመሩ ናቸው ይላል። በዩናይትድ ስቴትስ ፕሮፌሽናል ጎልፍ ተጫዋቾች ማህበር PGA እና በሳውዲ መንግስት መዋለ ንዋይ በሚደገፈው ሊቭ ጎልፍ መካከል ሊከናወን የታቀደው የመዋሃድ ስምምነት እያሳሰባቸው እንደሆነ የዩናይትድ ስቴትስ ምክር ቤት አባላት ተናግረዋል። የምክር ቤት አባላቱ ትናንት ማክሰኞ እንደተናገሩት የመዋሃድ ስምምነቱ ተግባራዊ ከሆነ ሳውዲ አረቢያ በአሜሪካ ስፖርት ውስጥ እጅግ የገዘፈ ሚና እንዲኖራት ያስችላታል ብለዋል። የቪኦኤ ምክር ቤት ጉዳዮች ዘጋቢ ካትሪን ጂፕሰን ያጠናከረችው ዘገባ ነው። ቆንጅታ ይዘዋለች።
በእንግሊዝኛ ምህጻር ስሙ PGA በመባል የሚታወቀው የአሜሪካ የጎልፍ ስፖርተኞች ማህበርና በሳውዲ አረቢያ መንግስታዊ ኢንቨስትመንት ፈንድ በሚደገፈው ሊቭ ጎልፍ መካከል ሊከናወን የታቀደው ስምምነት ሲጠናቀቅ የ620 ቢሊዮን ዶላር መንግስታዊ መዋለ ንዋይ ይይዛል። ይህ በመሆኑም የዩናይትድ ስቴትስ የምክር ቤት አባላት የአትሌቶችን የመናገር ነጻነት አብዝቶ ሊገድብ እንደሚችል በማሳሰብ ላይ ናቸው። ዲሞክራቱ ሴኔተር ሪቻርድ ብሎመንቶል ስጋታቸውን እንዲህ ሲሉ ገልጸዋል።
Athletes like the PGA Tour golf players are role models.
የPGA Tour golf ተጫዋቾች ሌሎች እንዳራያ የሚመለከቷቸው ሰዎች ናቸው። የሴቶቻችን እንዲሁም ባሁን ጊዜ የሚያሳስቡን ለብሔራዊ ጥቅሞቻችን ወሳኝ ለሆኑ ተቋሞቻችን አምባሳደሮቻችን ናቸው። በመሆኑም እነርሱን ጨቋኝ ለሆኑ የውጭ መንግስታት አሳልፈን መስጠት በርግጥም ይሄ ብሔራዊ ጸጥታችንን የሚመለከት ጉዳይ ነው።
የምክር ቤት አባላቱ ብቻ ሳይሆኑ የመስከረም አንድ የሽብርተኛ ጥቃት ሰለባዎች ቤተሰቦች እንዲሁም በጋዜጠኛው ጃማል ካሾጂ ላይ የተፈጸመውን ግድያ የሚቃወሙ የሰብአዊ መብት ከበሬታ ተሟጋቾችም ሳውዲ አረቢያ በዓለም ህብረተሰብ ዘንድ የጎደፈ ስሟን በስፖርት ልታጸዳ እየሞከረች ነው በማለት በሁደቱ ጉዳይ ተቃውሞ እያሰሙ ናቸው። የኩዊንሲ የምርምር ተቋም የጽንፈኝነት ጉዳይ ተንታኝ የሆኑት ቤን ፍሪድማን በስፖርት ስምን የማደስ ተግባር ስፖርት ዋሽንግ ይሉታል ከጊዜ ወደ ጊዜ ትልቅ አቅም ያለው እንቅስቃሴ የሆነ መምጣቱን እንዲህ ሲሉ አስረድተዋል።
They want Americans when they think of Saudi Arabia not to think
እነርሱ የሚፈልጉት አሜሪካውያን ስለ ሳውዲ አረቢያ ሲያስቡ በጃማል ካሾጊ ላይ የተፈጸመውን ጭካኔ የተመላበት ግድያ እንዳያስቡ ነው። ስለሱ ሳይሆን ስለ ጎልፍ፣ ስለ እግር ኳስ እንዲያስቡ ነው የሚፈልጉት። ስለኪነ ጥበብ ወይም ደግሞ ስለማናቸውም እነሱ መዋለ ንዋይ የሚያፈሱበት ነገር እንዲያስቡ በማድረግ ትርክቱን ለመቀየር ነው።
ይሁን እንጂ የPGA ተጠሪዎች ትናንት ማክሰኞ ለዩናይትድ ስቴትስ ምክር ቤት አባላት በሰጡት ማብራሪያ የሳውዲው ሊቭ ጎልፍ በፍርድ ቤት ሊሟገት እያሰበ በመሆኑ መስማማቱን የተሻለ አማራጭ ሆኖ አግኝተነዋል ሲሉ አስረድተዋል። ጂሚ ዳን የPGA Tour የቦርድ አባል ናቸው።
My fear is if we don't get to an agreement, they're already putting billions of dollars into golf.
እኔ የሚያሳስበኝ ከአንድ ስምምነት ላይ ካልደረስን የሚመጣው ነገር ነው። አሁንም ጎልፍ ላይ ብዙ ቢሊዮን ዶላር በማውጣት የፕሮፌሽናል ጎልፍ ውድድሮች አድራጊ ተቋሙን ድርሻ ለማጥፋት የሚፈልግ የአመራር ቡድን አዘጋጅተዋል።
ዋናው የድርጅቱ የሥራ ሂደት ኃላፊ ሮም ፕራይስ በበኩላቸው የምናደርገው የመጨረሻው ስምምነት የተቋሙ ቁጥጥር ከጃችን እንዳይወጣ የሚያደርግ ነው ሲሉ ለምክር ቤት አባላቱ አስረድተዋል።
The framework agreement contains important safeguards that ensure
የጎልፍ ውድድር አዘጋጁ ተቋም አሁን በሚሰራበት መንገድ መስራቱን የሚቀጥል ለመሆኑ ወሳኝ ማረጋገጫ በስምምነት ውስጥ ተካቷል። በመሆኑም የውድድር ስራዎችን መቆጣጠሩን ይቀጥላል ማለት ነው።
በሌላ በኩል ብዛት ያላቸው ሪፐብሊካን የምክር ቤት አባላት በሁለት የግል ተቋማት መካከል የሚከናወን ስምምነት ምክር ቤቱን ሊያሳስበው አይገባም በማለት ተከራክረዋል። በዚህ መልክ ከተከራከሩት መካከል አንዱ ሴኔተር ሮን ጆንሰን ናቸው።
No amount of money can wash away the stain of the brutal Khashoggi assassination and other human rights abuses.
በካሾጊ ላይ የተፈጸመው ጭካኔ የተመላበት ግድያና ሌላውም የሰብአዊ መብት ረገጣ ምንም አይነት ገንዘብ ቢፈስ አያጥበውም። ሳውዲ አረቢያን በተጠያቂነት የሚያዙን ሙሉ ኃላፊነት PGA ቱር እንዲወስድ መጠበቅ በጣም ትክክል አይደለም። ለነገሩ ካየነው እኮ እያንዳንዱ መኪና የሚነዳ ሰው ወይም በነዳጅ ዘይት የተሰራ ምርት የሚጠቀም ሰው የሳውዲን ካዝና በመምላት አስተዋጽኦ አድርጓል።
ስምምነቱ ዳር ከደረሰና የዩናይትድ ስቴትስ ምክር ቤት አባላትን ማሳሰቡን የሚቀጥል ከሆነ ምክር ቤቱ የፒጂኤን ከግብር ነጻ ተጠቃሚነት ሊሰርዝና ሕግ ተላልፎ ውህደት በመፈጸም ተግባር ምርመራ ሊከፍትበት ይችላል።
ቆንጅታዬን ለዘገባውና መሰግናለን። ክብራትና ክብራን በመከታተል ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። በ19 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻነል ኢትዮጵያ ቻነል NSS 12 ላይ ከዋሽንግተን ዲሲ የሚተላለፈው ፕሮግራም ነው። አሁን የምሽቱን የመጀመሪያው አጋማሽ አጠናቀን ወደ ሁለተኛው አጋማሽ በመሸጋገር ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ደግሞ ዲሞክራሲ በተግባር ይሆናል። በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ህወሓት መካከል ባለፈው ጥቅምት ፕሪቶሪያ ላይ በተፈረመው የሰላም ስምምነት አተገባበር ላይ ታይተዋል የተባሉ ክፍተቶች ካልተፈቱ ሂደቱን አደጋ ላይ ሊጥለው እንደሚችል አንድ ጥናት አመለከተ። የአፍሪካ የሲቪል ማህበረሰብ ድርጅት ጥምረት ታደረኩ ባለው ክትትል በሰላም ስምምነቱ ይዘትና ስፋት እንዲሁም በትግበራው ሂደት ላይ የተለያዩ ክፍተቶችን እንደተመለከተ ገልጿል። የጥምረቱ አባል ድርጅት የሆነው አትሮሲቲ ዎች አፍሪካና ዳይሬክተርስ ዲስማንስ ንኩንዳ ለአሜሪካ ድምጽ በሰጡት ማብራሪያ በክትትሉ ከተለዩት ክፍተቶች መካከል የኤርትራ ሰራዊት አሁን ድረስ ከትግራይ አለመውጣቱ፣ የተፈናቃዮች ሁኔታ ዘላቂ መፍትሄ አለማግኘቱ፣ ለአወዛጋቢ አካባቢዎች ልባት አለመሰጠቱና የሰላም ስምምነቱ የሚመለከታቸውን ሌሎች ባለድርሻዎች አለማካተቱ የሚሉት እንደሚገኙባቸው ተናግረዋል። በኢትዮጵያ ዘላቂ ሰላም ይረጋገጥ ዘንድ ፈራሚ አካላት ስምምነቱን እንዲያከብሩና ስምምነቱ ሙሉ በሙሉ እንዲተገበር የአፍሪካ ህብረት ጥረት እንዲያደርግ የሲቪል ማህበረሰብ ድርጅቶች ጥምረቱ ጥሪ አቅርቧል። ገብረ ሚካኤል ገብረ መድን ዘገባውን ይዟል።
አራት የአፍሪካ ሲቪል ማህበረሰብ ድርጅቶች ጥምረት የፕሪቶሪያውን የሰላም ስምምነት በተመለከተ ባወጣው የግምገማ ሪፖርት ስምምነቱ የአካታችነትና የአፈጻጸም ክፍተቶች እንዳሉበት ገልጿል። ክፍተቶቹ የመነጩትም የስምምነት ማዕቀፉ በይዘት የተገደበ በመሆኑና እሱም ቢሆን በምልአት መተግበር ካለመቻሉ እንደሆነ አመላክቷል። በዚህ ምክንያትም በሲቪል ሰዎች ላይ አሳሳቢ ችግሮች እየደረሱ ናቸው ብሏል ሪፖርቱ። በሰላም ስምምነቱ አፈጻጸም ላይ የታየው አንዱ ክፍተት ከኤርትራ ሰራዊት አለመውጣት ጋር የተያያዘ እንደሆነ የአትሮሲቲስ ዎች አፍሪካ ዋና ዳይሬክተር ዲስማስ ኒኩንዳ በሪፖርቱ ዙሪያ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተናግረዋል።
የክትትላችን አንዱ ግኝት አሁንም የህዝቡ ስቃይ መቀጠሉን ነው የሚያሳየው። በተለይ የኤርትራ ሰራዊት ባለቀቃቸው የትግራይ አካባቢዎች ወታደሮቹ ቀደም ሲል ሲፈጽሟቸው የነበሩትን ጾታዊ ጥቃቶች መቀጠላቸውን ነው ማረጋገጥ የቻልነው። በፕሪቶሪያው ስምምነት መሰረት የአካባቢው ኃይሎች ከትግራይ መውጣት ነበረባቸው። ይህ ባለመሆኑ ግን የማህበረሰቡ ስቃይ ቀጥሏል። እናቶችና ህፃናት ከስምምነቱ መፈረም በፊት በነበረው አይነት ስቃይ ውስጥ ከቀጠሉ ስለ ሰላምና አብሮ ስለመኖር መናገር አንችልም። በርግጥ በዚህ ሪፖርታችን ፈራሚዎቹን አካላት የስምምነቱ ውሎች ያከበራችሁ አይደላችሁም ይያልናቸው ነው ያለነው።
ከትግራይ እንዳልወጣ የተገለጸው የኤርትራ ሰራዊት ቀደም ሲል ፈጽሟቸዋል የተባሉት ያስገድዶ መድፈር፣ የንጹሃን ሰዎች ግድያና ሰዎችን የመሰወር ወንጀሎች አሁንም ቀጥሎባቸዋል ይላል ሪፖርቱ። የኤርትራ መንግስት ግን በዚህ ዙሪያ የሚነሳበትን ክስ በተደጋጋሚ ሲያስተባብል ይስማል። በተጨማሪም በዚህ ሪፖርት ላይ አዲስ ያወጣው ማስተባበያም ሆነ ምላሽ የለም። በጥምረቱ የክትትል ሂደት ላይ የተሳተፉት የትግራይ የሲቪል ማህበረሰብ ቡድኖች በበኩላቸው የኤርትራ ሰራዊት የኢትዮጵያን መሬት ለቆ ይወጣ ዘንድ የፌዴራሉ መንግስት ጥሪ እንዲያቀርብ መጠየቃቸውን በሪፖርቱ ተጠቅሷል። የኤርትራ ሰራዊት እስካሁን ድረስ ከትግራይ አለመውጣቱ የሰላም ስምምነቱን የጣሰ ተግባር እንደሆነ የተናገሩት ዲስማስ ኒኩንዳ የአፍሪካ ህብረት የክትትል ቡድን የኤርትራ ሰራዊት የሚገኝባቸውን ቦታዎች በትክክል እንዲያመለክትና በስምምነቱ መሰረት እንዲወጣም ግፊት እንዲያደርግ ጠይቋል። ዲስማስ ኒኩንዳ ስምምነቱ ራሱ የሚዛናዊነት ችግር እንዳለበት ተናግረዋል።
ስምምነቱን አንብቤዋለሁ። አራት ገጾች ያሉት በጣም አጭር ከሚባሉ ስምምነቶች አንዱ ነው። በጥቅሉ ይህንን አድርግ በሚል ከኢትዮጵያ መንግስት ለህወሓት የተላለፈ ትዕዛዝ ነው የሚመስለው። ስምምነት ስታደርግ እኮ ሚዛናዊነት ያስፈልጋል። ሌላኛው ወገን የስምምነቱ አፈጻጸም ሂደት እንዴት መሆን እንዳለበት ድምጽ ሊኖረው ይገባል። በዚህ ስምምነት ያፈጻጸሙ ጉዳይ ለአፍሪካ ህብረት ነው የተተው። የአፍሪካ ህብረት ምን ማስፈጸም እንዳለበት የሚወስን ቢሆንም ህብረቱ ግን ያን ማድረግ አቅም የለውም። ኢትዮጵያ ውስጥ ሆኖ በኢትዮጵያ መንግስት በኩል አሳሪ የሆነ ስምምነት ለማስፈጸም ይከብደዋል።
ሌላው በክትትል ሪፖርቱ ላይ የተጠቀሰው የአተገባበር ክፍተት በትግራይ ያሉ ተፈናቃዮችን የሚመለከት እንደሆነ ይናገራሉ።
ወደ መኖሪያ ቀያቸው ባለመመለሳቸው ምክንያት አሁንም በጣም ብዙ ተፈናቃዮች በካምፖችና በትምህርት ቤቶች ውስጥ ይኖራሉ። ስምምነቱ ተፈናቃዮች ወደ መኖሪያቸው እንዲመለሱ፣ የመኖሪያ ቤታቸውን እንዲጠግኑና በሰላም እንዲኖሩ ይናገራል። ይህ ግን ወደ ተግባር ሲቀየር አላየንም። ለዛም ነው በሚሊዮኖች የሚቆጠሩ ተፈናቃዮች በካምፖች ውስጥ ያሉት።
የእርዳታ እህል ለሌላ ዓላማ ውሏል በሚል ምክንያት በትግራይ ሰብአዊ እርዳታ በመቋረጡ ተፈናቃዮችና ሌሎችም ለችግር የተጋለጡ የህብረተሰብ ክፍሎች ለከፍተኛ አደጋ መዳረጋቸውን የተናገሩት ዋና ዳይሬክተሩ ሰዎቹ ዘላቂ መፍትሄ አላገኙም ብቻ ሳይሆን ለኑሮ የሚያስፈልጓቸው መሰረታዊ አገልግሎቶች ተነፍገዋል ይላሉ። ትምህርት ቤቶች የተፈናቃዮች መጠለያ በመሆናቸው የክልሉ 2.3 ሚሊዮን ህጻናት ከትምህርት ገበታ እንደራቁ ይገኛሉ በማለትም ገልጿል። በትግራይ ክልል የጥይት ድምጽ ከመቆሙ በስተቀር ግጭቱ ገና መፍትሄ አላገኘም። አሁን ያለው የሰላም ሁኔታም ጊዜያዊ ከመሆኑ ባሻገር እርግጠኝነት የሚጎድለውና በቀላሉ ሊደናቀፍ የሚችል ነው ይላል። የውዝግብ ማጠንጠኛ የሆኑት የምዕራብ ትግራይና የደቡብ ትግራይ አካባቢዎች እልባት አለማግኘትና አካባቢዎቹም ለክትትል ተደራሽ አለመሆናቸው ሌላው ጎልቶ የሚታይ ችግር መሆኑን ሪፖርቱ ይጠቅሳል። የሰላም ስምምነቱ በግጭቱ የተሳተፉትን ሌሎች ተዋናዮች በተለይም የአማራንና የአፋርን ኃይሎች ማካተት አለመቻሉም ተገቢነት የለውም ይላል። የሰላም ስምምነቱን አተገባበር የሚከታተለው የአፍሪካ ህብረት የክትትል ቡድንም አሰራሩ ግልጽነት እንደሌለውና የገንዘብ እጥረትና የስልጣን ውስንነትም እንዳለበት ሪፖርቱ ያብራራል። ይህ ችግር ደግሞ ከክትትል ቡድኑ አወቃቀር ጋር ይያያዛል ይላሉ ዲስማስ።
የአፍሪካ ህብረት የክትትል ቡድን የተዋቀረው ከአካባቢው ሀገራት በተውጣጡ የሰራዊትና የደህንነት አባላት ነው። የክትትል ቡድኑ ሲዋቀር በዓለም አቀፍ የሰላም ስምምነት አፈጻጸም ላይ ልምድ ያላቸው ሲቪል ግለሰቦች እንዲካተቱበት ምክር ሰጥተን ነበር። በዚህ ዙሪያ የተለያዩ ልምዶች አሉን። ለምሳሌ በኬንያ፣ በሩዋንዳ፣ በአይቬሪ ኮስትና በሌሎችም እንደዚህ አይነት ሰዎች የተካተቱበት ቢሆን ኑሮ የሰብአዊ መብትና የሰብአዊ እርዳታ ጉዳዮች ሚዛናዊ ትኩረት ያገኙ ነበር። ተፈጸሙ የሚባሉትን ችግሮች ለማጣራትም እድል ይኖር ነበር።
የሰላም ስምምነቱ አተገባበር እስካሁን ድረስ መልካም ጅማሮ ቢያሳይም ለተሟላ ትግበራው ግን አሁንም ብዙ መሰራት አለበት ይላል የጥምረቱ ሪፖርት። በሰላም ስምምነቱ ላይ የሚታዩት ክፍተቶች እስካሁን የታየውን መልካም እርምጃ አደጋ ላይ ሊጥሉት ስለሚችሉ በኢትዮጵያ ዘላቂ ሰላም እንዲረጋገጥ ስምምነቱን የፈረሙት ኃይሎች ስምምነቱን እንዲያከብሩ እንዲሁም የሰላም ስምምነቱን በማጽናት ሙሉ በሙሉ እንዲተገበር የአፍሪካ ህብረት መስራት አለበት ይላል። በሰላም ስምምነቱ ይዘትና አተገባበር ዙሪያ የክትትል ሪፖርት ያዘጋጁት አራት የአፍሪካ ሲቪል ማህበረሰብ ድርጅቶች ሲሆኑ አትሮሲቲስ ዎች አፍሪካ፣ ኢንተርናሽናል ሬፊውጂስ ኢኒሽቲቭ፣ አፍሪካ ሊደርሺፕ ሴንተር እና ፓን አፍሪካን ሎየርስ ዩኒየን ይባላሉ። ጥምረቱ ባወጣው ሪፖርት ላይ ከኢትዮጵያ መንግስት ኮሚኒኬሽን እና ከውጭ ጉዳይ ሚኒስቴር ቢሮ እንዲሁም ከአፍሪካ ህብረት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የኤርትራን መንግስት ጨምሮ ምላሽ ለማግኘት እየሞከርን ነው። ምላሽ እንዳገኘን ይዘን እንመለሳለን። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህን እናመስግነን ወደ ባህር ዳር እንዘርቃለን። ከጊዜ ወደ ጊዜ ዋጋው እየጨመረ የመጣው የጤፍና የሌሎች መሰረታዊ ሸቀጦች ዋጋ መናር እንዳሳሰባቸው በባህር ዳር ከተማ ያነጋገርናቸው ነጋዴዎችና ሸማቾች ገልጸዋል። ባለፈው 6 ወር ብቻ ጤፍ ከነበረበት 5000 ብር በእጥፍ እንደጨመረ የሚናገሩት ነጋዴዎችና ሸማቾች የቁጥጥር ማነስ፣ የጥቁር ገበያ መስፋፋትና በቅርቡ በስፋት የተከሰተው የማዳበሪያ እጥረት ለዋጋ ንረቱ መንስኤዎች እንደሆኑ ነዋሪዎቹ አስረድተዋል። በመሠረታዊ ሸቀጦች ፍላጎትና አቅርቦት መካከል የሚታየው አለመጣጣም የጤፍ ዋጋን ጨምሮ ለመሠረታዊ ሸቀጦች የዋጋ ንረት ምክንያት እንደሆነ የሚናገሩት የኢኮኖሚ ባለሙያው አቶ ይርጋ ተስፋዬ በበኩላቸው መንግሥት በተለይ የግብርና ምርቶችን አቅርቦት በማሳደግ ላይ ትኩረት ሰጥቶ መስራት እንዳለበት አመልክተዋል። አስቴር ምስጋናው ዝርዝሩን ይዛለች።
የባህር ዳር ከተማ ነዋሪዋ ወይዘሮ ላዋይሽ አደመ በከተማው በተለምዶ ኪዳነ ምህረት ተብሎ በሚጠራው ገበያ ጤፍ ሲገዙ አገኘናቸው። ስለ ጤፍ ዋጋም ጠየቅናቸው።
በመጣን ቁጥር እየጨመርን ነው የምንገዛው። አሁን የዛሬ 3 ወር እኔ 100 ኪሎ አስፈጭቻለሁ። ያኔ 68 ነው የገዛው። ዛሬ ግን 95 እያሉ ነው። ቢያንስ የ3000 ብር ልዩነት ጨምሯል በ3 ወር ውስጥ ማለት ነው።
በጤፍ ንግድ ላይ የተሰማራው አቶ ማና ያሻግሬ እለት እለት እየጨመረ የመጣው የጤፍ ዋጋ እንደሚያሳስበው ይናገራል። ለዋጋው መናርም ተጠያቂው መንግስት ነው ይላል።
9700 ዛሬ 6 ወር አሁን ቢያንስ 5000 ብር እስከ 6000 ብር ነው። አሁን በጥፍ ነው የጨመረው። 5000 ብር አሁን እጥፍ የተሸጠን የዛሬ 6 ወር ስንሸጥ የነበር 5600 ነው። ስለዚህ እጥፍ ጨምሯል ማለት ነው።
ምክንያቱም
እንግዲህ ያው የመንግስት እጦት ነው። እኔ ቢሆን የመንግስት ችግር ማለት ነው እንዳጠቃላይ ማለት ነው። ምክንያቱም ይቆጣጠር የለም ነጋዴውን አርሶ አደሩን በአጠቃላይ ያው የጥቁር ገበያ ነው እንዳጠቃላይ ማለት ነው።
በዊል የማማከር አገልግሎት የኢኮኖሚ ጉዳዮች አማካሪ እንደሆኑ የገለጹልን አቶ ይርጋ ተስፋዬ በመላ ሀገሪቱ የሚታየው የዋጋ ንረት በህዝብ ቁጥር መጨመር፣ በምርታማነት አለማደግ፣ በመንግስት ህግ የማስከበር አቅም ማነስና በሌሎችም ምክንያቶች የተከሰተ እንደሆነ ያብራራሉ።
የጤፍ ዋጋ መናር ምክንያቶቹ ምንድን ናቸው? ያው በኢኮኖሚ ግንዛቤ የአንድ ምርት ዋጋ የሚወሰነው በአቅርቦትና በፍላጎት መካከል በሚካሄደው ከል ያለው አለመመጣጠን ነው ብዬ ነው ማስበው። የአንድን ምርት ከገበያ ዋጋ መናርን በቁጥጥር ማስቆም አይቻልም። ለዚህ ደግሞ ብዙ ተሞክሮች አሉ። ለምሳሌ ሲሚንቶን ብንወስድ ሲሚንቶ ከ10-15 ዓመት በፊት በጣም ተወዶ ጣራ በነካ ጊዜ ከውጭ ሁሉ ማምጣት ጀምረን ነበረ። ዋጋ ኮንትሮል ማድረግ ምና መፍትሄ የሆነ የተገኘው ግን ሀገር ውስጥ ፋብሪካዎች ማቋቋምና አቅርቦቱ ላይ መስራት የመንግስት ስራ ያ ነው። ሶ መንግስት መስራት ያለበት የተመረተውን ምርት በመቶ ብር ሽጥ፣ በ150 ብር ሽጥ ማለት ሳይሆን አግሪካልቸራል ምርቶች፣ የግብርና ምርቶች ጤፍን ጨምሮ ዋጋቸው እየጨመረ ከሄደ ቤዚክ መሰረታዊ የሆኑ የፍጆታ ምርቶች ስለሆኑ እነዛን ምርቶች ምርታማነት እንዴት ልጨምር ብሎ ነው መንግስት ማሰብ ያለበት።
የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነ ሰሞኑን በሰጡት መግለጫ ከጊዜ ወደ ጊዜ እየጨመረ የመጣውን የዋጋ ግሽበት ለማስተካከል የክልሉ መንግስት እየሰራ እንደሆነ ተናግረዋል።
አንዳንድ ምርቶች ላይ መሰረታዊ የምርት ችግር አይደለም ያለው፣ በአንዳንዶቹ ዓለም አቀፍ የፈጠረው ጫና በራሱ የሚፈጥረው እድል አለ። ለዚህ ምርትና ምርታማነትን የመጨመር የራስን አቅም እየጎለበቱ መሄድ፣ ጫናዎቹን እየቀረፉ መሄድ ያስፈልጋል። ከዚያ ባሻገር ግን ከምንም በላይ ግን የምርት ዝውውር ህገወጥነት በበዛ ቁጥር፣ ምርት ዝውውር ላይ እንቅፋት ባለ ቁጥር ምርት በቀላሉ ለሸማቹ ማህበረሰብ ማይደርስበት እና ማይጓጓዝበት፣ ከተጓጓዝም ደግሞ ያለ አግባብ ቀረጥና ምናምን እየከፈለ በስጋት ስለሚመጣ ትራንስፖርቴሽኑም ስለሚዘገኝ እንዲህ አይነት ችግሮች በራሳቸው የሚፈጥሩት ጫና ስላለ ኑሮ ውድነት ክሪቲካል ኢሹ ነው። እንደ ሀገር በጣም አንድ ችግር ተደርጎ ተወስዶ እንደ መንግስት በስፋት መፍትሄዎቹ ታቀደው ስራ እየተሰራ ነው ያለው። እንደ ክልልም የሚመለከታቸው ተቋማት በዚህ ዘርፍ ላይ አቅደው እንዲሰሩ እየተደረገ ነው ያለው።
በዚሁ በኪዳነ ምሕረት ገበያ ያገኘናቸው አቶ ለይኩም ብርሃኑ የተባሉ ሸማች የእህልና የመሰረታዊ ሸቀጦች የዋጋ ንረት እንዳሳሰባቸው ጠቅሰው መንስኤ ያሉትንም ያብራራሉ።
ጤፉ ከዛሬው ሁለት ወር ባንድ ወር በፊት በጣም 7000 ምናምን ብር ነበረ። አሁን ደግሞ እንደምታውስ ገዛ 9070 ብር ነው የገዛሁት ኩንታሉ። በጣም ከፍተኛ ሁለት እጥፍ አድጓል ማለት ነው። ይሄ ደግሞ በተለያዩ ነገር ላይ ብቻ ወሸቀጥ ማለት ነው። እንደዚህ እየቀጠለ ነው እንጂ የሚቀንስ ነገር የለውም። ያው ትልቁ ችግር ያው የአስተዳደር እጦት ነው የሚመስለኝ። የሚከታተልም የለም፣ የሚጠይቅም የለም፣ ባለበት እንዲቀጥል የሚያደርግ የለም፣ አቅርቦትም የለም።
የጤፍ አምራች ናቸው ተብለው ከሚጠቀሱ ከምዕራብ ጎጃም ዞን አዴት ጎንጅና ፈረስ ወጋ ከተባሉ አካባቢዎች ከአርሶ አደሩ ላይ ገዝተው እንደሚያመጡ የሚናገሩት የጤፍ ነጋዴው የሻምበል መንግስት ለዋጋው መወደድ ዋና ምክንያቱ የማዳበሪያ መጥፋት እንደሆነ ይገልጻሉ።
አሁን እኮ ወደ ገጠር ወጣ ብትል ምንም የተዘራ ነገር የለም። በቃ ባዳ ነው መሬት። ማዳበሪያ ከየት ያገኙ? ዝም ብለው እንዳይዘሩ ታያበቅ ነው። መንግስት አቀርባለሁ በባለፈው ነዝ ክልል ምክር ቤት ሰላማዊ ሰልፍ ነገር አድርገው መጥቶ ነበር። ይቀርብላቸዋል ተባሉ። ምንም የቀረበላቸው ነገር የለም። እኛ አርሶ አደሮች ነው። ምንም የቀረበላቸው ነገር የለም። አንዳንድ አቅም ያላቸው በኮንትሮባንድ እየገዙ የዘሩ ሰዎች አሉ። 12,000 ብር 12,500 እየገዙ
የአፈር ማዳበሪያ አቅርቦት እጥረትን አስመልክቶ አስተያየታቸውን የሰጡት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ ተፈላጊው የአፈር ማዳበሪያ ወደ አርሶ አደሩ ቀዬ በመጓጓዝ ላይ እንዳለ አስታውቀዋል።
መፈታት ያለባቸው ችግሮች አንደኛ የተገዛው ማዳበሪያ በፍጥነት እንዲጓጓዝ የማድረግ ስራ መሰራት አለበት። እንግዲህ ከወደብ ወደ ሀገር ውስጥ ከገባ በኋላ ወይም ወደብ ከደረሰ በኋላ የተገዛው ማዳበሪያ ወደ የዩኒየኖች እና ወደ መሰረታዊ ህብረት ስራ ማህበራት እስኪደርስ ድረስ ከአምስት እስከ ስድስት ቀን በትራንስፖርተሮች እንደሚጨርስ ነው ውልም የተወሰደው። በዚህ ደረጃ ይገባል ተብሎ ነው የሚታሰበው። ነገር ግን በልዩ ልዩ ምክንያቶች ከአምስት እስከ ስድስት ቀን የተባለው እስከ 15 ቀን እስከ 16 ቀን የሚጨርስበት እድል ተፈጥሯል። ስለዚህ ትራንስፖርተሮች ጋር በመነጋገር የመንገድ አካባቢ ሰላማዊ ሁኔታ እንዲኖር በማድረግ በታሰበው በአምስትና በስድስት ጊዜ ቀን ገደብ ውስጥ እንዲገባና የተገዛው ማዳበሪያ የደረሰው ማዳበሪያ በፍጥነት እንዲደርስ ማድረግ ክሪቲካል ስራውንም የሚጠይቅ ጊዜ ላይ ነው ሆኖ
የኢትዮጵያ ብሔራዊ ባንክና የማዕከላዊ ስታስቲክስ ኤጀንሲ ባለፈው ዓመት ያወጡትን የሸማቾች ዋጋ መጠቆምን ወይም ኢንዴክስ መሰረት አድርገው አሁን እየታየ ያለው የዋጋ ንረት ከፍተኛ እንደሆነ የተናገሩት የኢኮኖሚ ባለሙያው አቶ ይርጋ ተስፋዬ ችግሩን ለመቆጣጠር ህዝብና መንግስት በጋራ ሊሰሩ እንደሚገባ መክረዋል።
ድሮ መንግስት በጣም ትንንሽ ነበር የሚያወጣው ፊገር። የመንግስት ቁጥሮች ትንንሽ ነበሩ። ወራስ ደግሞ የዓለም አቀፍ የኢኮኖሚ ጥናት ተቋማት ደግሞ ትልልቅ ጋራዎችን ነው የሚያወጡት። ትልልቅ ቁጥሮች ነበር የሚወጡት። አሁን ግን እየተቀራረቡ ነው። ሁለቱም በሁለቱም በኩል የሚወጡ ቁጥሮች ከ30% በላይ ናቸው። እነዚህ የመንግስት ተቋማት ናቸው፣ ብሔራዊ ባንክም የማዕከላዊ ስታቲስቲክስም። እነሱ የሚያወጡትን ብታይ አሁን አጠቃላይ ፕራይስ ኢንዴክሱ ኮንሱመር ፕራይስ ኢንዴክሱ በእኛ ሀገር አቆጣጠር በ2012 ወደ 20% አካባቢ ነው የነበረው። 13ም እንደዛው ትንሽ በ2.3% ይለያሉ። 2014 ላይ እየወጣ ግን 33.8% መምጣት ጀምሯል ማለት ነው መንግስት። ከዚህ ውስጥ ምግብ ነክ የሆኑ ሸቀጦች ዋጋ 2014 ላይ 40% ነው፣ 40.3% ነው ያደገው። ይሄ የአለፈው አመት ዋጋ ነው። ትልልቅ የኢኮኖሚ ጥናት ተቋማት ያወጡት የኤፕሪል እና የሜይ 2023 ማለት አሁን ያለፈው ሚያዝያ እና ግንቦት ላይ የነበረው 33% 30% አካባቢ ነው የነበረው። ሶ ኢንፍሌሽኑ በጣም ከፍተኛ ነው ቁጥሮቹ የሚያሳዩት። አሁን ይሄ ማለት ምን ማለት ነው? አንድ ሀውዝሆልድ ወይም አንድ ቤተሰብ ባለፈው አመት በወር 1000 ብር ለመሰረታዊ ሸቀጣ ሸቀጦች ያወጣ ከነበረ የ1000 ብር እነዛን እቃዎች ለመግዛት አሁን በ30% አድጓል ማለት ነው። ስለዚህ ፊገሮቹ የሚያሳዩት በጣም የሚያስፈራ ፊገር ነው፣ ትልቅ ፊገር ነው። ከዛ በላይ አሳሳቢው ነገር ምንድን ነው? እንዲህ በቀላሉም ልናስተካክላቸው የምንችላቸው ነገሮች አይደሉም። ምክንያቱም የኛ ሀገር ኢንፍሌሽን ብዙ ምክንያቶች አሉት። የመንግስት ፖሊሲ አንደኛው ነው። ያሳለፍነው የሰሜን ሀገራችን የነበረው ጦርነትና እስካሁንም ዳፋው ያላለቀው ብጥብጥም ሌላ ትልቅ ችግር ነው። ምክንያቱም አቅርቦቱን አፌክት ስለሚያደርገው ሌላው የመንግስትን የመቆጣጠር አቅም፣ ህግ የማስፈጸም አቅም በአግባቡ ሰርቶ በአግባቡ ጥቅም ከማግኘት ይልቅ በአንድ ምርት 100-200% ካልተተረፈ ተስተገኘ የማይመስልበት ሀገር ሆኗል ኢትዮጵያ ውስጥ ያለው ሀገር። ስለዚህ እነዚህ ሁሉ ነገሮች ተደማምረው ነው እንግዲህ የዋጋ ንረትን የሚያመጡት።
ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለምክር ቤት እንደራሴዎች ጥያቄዎች በሰጡት ምላሽ 37% ደርሶ የነበረውን የሀገሪቱን የዋጋ ግሽበት ወደ 30% ዝቅ ለማድረግ እንደተቻለ ገልጸዋል። ከዚህም በተሻለ እንዲቀንስ ጥረት እንደሚያደርግና ምርታማነትን ለማስፋት ዘንድሮ 2 ሚሊዮን ሄክታር ተጨማሪ መሬት እንደሚታረስ መግለጻቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ይህ የአሜሪካ ድምፅ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በመላው ዓለም የአደገኛ አክራሪዎች እንቅስቃሴ በከፍተኛ ደረጃ እየጨመረ ይገኛል። ይህ የአክራሪዎች እንቅስቃሴም በሴቶችና የሴቶች መብት ላይ ያነጣጠረና እየጨመረ የመጣ ችግር እንደሆነ የተባበሩት መንግሥታት የሴቶች ጉዳይ ድርጅት ያስታውቃል። አሸባሪዎች ጾታዊና ጾታን መሠረት ያደረጉ የጥቃት ዘመቻዎችን በማኅበረሰብ ውስጥ ይፈጽማሉ። ይህም ነዋሪዎችን ሲያሸብር የማኅበራዊ ትስስሩንም ይበጣጥሰዋል ሲል የዛሬው ርዕሰ አንቀጽ ሐተታውን ይጀምራል። በዚህ ምክንያት ሴቶች ዘወትር የሽብር ሰለባዎች ብቻ ተደርገው ይታያሉ። እውነታው ግን የአክራሪዎች ጥቃትን ለመከላከልም ሆነ ለጥቃቱ ለሚሰጠው ምላሽ ወሳኝ ድርሻ አላቸው። ሴቶችና ልጃገረዶች በሰላም ድርድር እርዳታን በማዳረስና ማኅበረሰባቸውን በማገዝ ረገድ ከፊት ተርታ ተሰልፈው ይገኛሉ። እንደዛም ሆኖ ከፍተኛ ለሆነ ሁከት በተለይም ጾታን መሠረት ላደረጉና በኢንተርኔትም ሆነ ከኢንተርኔት ውጪ ለሚፈጸሙ ጥቃቶች ተጋላጭ ናቸው ሲሉ በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ መናገራቸውን ርዕሰ አንቀጹ ይጠቅሳል። እንደዛም ሆኖ ግጭትን ለመከላከል፣ ሰላምን ለመገንባትና ጸጥታን ለማስፈን እንዲሁም የሽብር ጥቃትን ለመመከት በሚደረግ ጥረት ውስጥ ሴቶችና ልጃገረዶች በውሳኔ ሰጭነት ሚና ውስጥ በበቂ አልተወከሉም ሲሉ አክለዋል አምባሳደር ግሪንፊልድ። አደገኛ አክራሪዎች ትንኮሳን፣ ሁከትንና ሰቆቃን ሆን ብለው በኢንተርኔት በመፈጸም ላይ ናቸው። ይህም በዚያ አያበቃም። ወደ አካላዊ ጥቃት በመሻገር ሴቶችን መኖሪያ ስፍራቸውና የሚገኙበት ማኅበረሰብ ድረስ በመዝለቅ ይቀጥላል። ዓላማውም መሪዎችን ዝም ለማሰኘትና ዲሞክራሲያዊ እንቅስቃሴዎችን ለማፈን ነው ብለዋል አምባሳደር ግሪንፊልድ። በመሆኑም የሽብር ጥቃቶችን ለመቀልበስ በሚደረገው ጥረት ውስጥ የሴቶችና የወንዶች የተለያዩ ፍላጎቶች ከግምት ውስጥ መግባት አለባቸው ሲል ርዕሰ አንቀጹ በመቀጠል ይህ ማለት ሴቶችን በጸረ ሽብር እንቅስቃሴ ጥረቶች ውስጥ ተሳታፊ ማድረግ ነው ብሏል። ሽብርን ለመከላከል በሚደረግ ጥረት ውስጥ ሴቶችን አለማሳተፍ አደገኛ አክራሪነትን በማስወገድ ረገድ ሊኖራቸው የሚችለውን ድርሻ ማባከን ነው ያሉት አምባሳደር ግሪንፊልድ አደገኛ አክራሪዎች ጾታን መሠረት ያደረገ ጥቃትን አባሎችን ለመመልመል እና ማኅበረሰቦችን ለማሸበር እንደ መሳሪያ በመጠቀም ላይ ባሉበት ወቅት የጾታ ጉዳይ የጸረ ሽብር ጥረቶች ላይ ሊኖረው የሚችለውን ተጽዕኖ ወይም በተቃራኒው ሊደርስበት የሚችለውን ተጽዕኖ ማጤን አስፈላጊ ነው ሲሉም አክለዋል። በሁሉም እርከኖች ሽብርን ለመከላከል በሚሰጡ ምላሾች ሴቶች የራሳቸውን እይታና ልምድ የሚያክሉ ከሆነ የጸረ ሽብር ዘመቻው ውጤታማና ዘላቂነት ያለው ይሆናል። ሰብአዊ መብትን በመጠበቅ ሽብርተኝነትንና አደገኛ አክራሪነትን ለመከላከል የሚደረገው ጥረት ውጤታማ እንዲሆን ሴቶችንና ልጃገረዶችን በእኩል በሙሉና ትርጉም ባለው መንገድ ተሳታፊ እንዲሆኑ ከማድረጉ በተጨማሪ ለውጤታማነቱም አስቻይ ሁኔታዎችን ይፈጥራል። የሽብር ጥቃት ተጎጂ የሆኑ ሴቶችና ልጃገረዶችን ፍላጎት ማሟላት፣ ጾታን ከግምት ያስገባ የአሰራር ዘይቤን ማሳደግ እና በጸጥታ ጉዳይ በሚሰሩ ሥራዎች ውስጥ የሴቶችን ተሳታፊነት ማሳደግ እንዲሁም ፍትህን፣ ሰብአዊ መብትንና የሕግ የበላይነትን ማበረታታት ወሳኝ ነው ብለዋል አምባሳደር ግሪንፊልድ። ሰብአዊ መብትን ባከበረና የጾታ እኩልነት በሁሉም መስክ መካተት ያለበት ጉዳይ መሆኑን በሚያረጋግጥ መንገድ ሽብርተኝነትን እና አደገኛ አክራሪነትን ለመቀልበስ እንዲሁም ጾታን መሰረት ያደረገ ጥቃትን ለመከላከል ዩናይትድ ስቴትስ ከሲቪል ማህበረሰብ ከተባበሩት መንግስታት ድርጅትና አባል አገራት ጋር መስራቷን ትቀጥላለች ሲሉ አምባሳደር ሊንዳ ቶማስ ግሪንፊልድ መናገራቸውን ጠቅሶ ርዕሰ አንቀጹ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን፣ የምሽቱ ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ስታቀናብርልን ያመሸችው ብርሃን ኃይሉ ነች። ሳስተናገዳችሁ ያመሸሁት እንግዲህ ወልዴ ነኝ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ ሰላም፣ ደህና አደሩ።